ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አራጋው ነኝ። የምሽቱን ፕሮግራም ላስተዋውቃችሁ። የኢትዮጵያን ሰብአዊ መብት 128 የዩናይትድ ስቴትስ ኮንግረስ ኮሚቴ ድምፅ እንዲሰጥበት አሳለፈ።
Those in favor say aye.
የምትስማሙ አይ በሉ።
Aye.
Those opposed no.
የምትቃወሙ no.
In the opinion of the chair, 2/3 being in the affirmative, the rules are suspended, the resolution is agreed to, and without
በሊቀመንበሩ እሳቤ ከሶስት አራተኛ በላይ የሚሆኑት ስለተስማሙ ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሰረት ታልፈው ውሳኔው ጸድቋል።
ዝርዝሩን ይዘናል። የፌዴራል ጠቅላይ አቃቤ ሕግ የ114 ተከሳሾችን ክስ ማቋረጡ ታወቀ። ከነዚህ መካከል ሁለቱ የዋልድባ ገዳም መነኮሳት እንደሚገኙባቸውም ተረጋግጧል።
ለጊዜው እንግዲህ ከፍርድ ቤቱ ጽሕፈት ቤት ያረጋገጥኩት መነኩሴዎቹ የተከሰሱበት በመነሻገር ወልደ ሚካኤል መዝገብ ሶስት ሰዎች ቀርተው ነበር። እነሱ ሙሉ በሙሉ ክሳቸው እንደተቋረጠ አረጋግጫለሁ። ሁለቱ መነኮሳት እና አቶ ነጋ ዘላለም ናቸው። በሌላ መዝገብ እና አስቻለው ደሴ በሚል መዝገብ ሁለት ሰዎች ክሳቸው እንደተቋረጠ አረጋግጫለሁ። ሌሎችም ያው እንደተቋረጠ ተነግረዋል። ግን ለጊዜው ነው ያረጋገጥኩት፣ የእነዚህም ብቻ ስለሆነ ነው።
የታሳሪዎቹ ጠበቃ አቶ አለልኝ ምረቱ ናቸው። ዝርዝሩን ይዘናል። የፊደል ገበታ ተዘርግቶ ሀሁ መቆጠር ከተጀመረ 100 ዓመት ሞላው።
እውቀት ይስፋ፣ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ። ይህ ኃይለ ቃል ከተነገረ ባለፈው የካቲት 22 ቀን 2010 ዓመተ ምህረት 100 ዓመት ተቆጠረ።
የኢትዮጵያ ፊደል 100ኛ ዓመት መጋቢት 22/2010 ዓ.ም ምረት በኢትዮጵያ ተከብሮ ውሏል። ስርስሩን ይዘናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ኤችአር 128 በሚል መጠሪያ የሚታወቀውና በኢትዮጵያ የሰብአዊ መብቶች እንዲከበሩና ሁሉን አቀፍ መንግስታዊ አስተዳደር ይኖር ዘንድ ግፊት ለማድረግ ለዩናይትድ ስቴትስ ምክር ቤት የቀረበው ረቂቅ ሕግ በትላንትናው ዕለት ያላንዳች ተቃውሞ በሙሉ ድምጽ ጸድቋል። በሀገራቸው የሚታየው የሰብአዊ መብት ይዞታ ያሳሰባቸው ትውልደ ኢትዮጵያ አሜሪካውያን ድምጽ ሰጪዎች በጉዳዩ ዙሪያ በተደጋጋሚ የተካሄዱትን የምስክሮች ድምጽ የመስማት ስነስርዓቶችን ጨምሮ ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመስራት ባደረጉት ያላሰለሰ ጥረት ህጉ በመጨረሻው ሊጸድቅ በቅቷል። አድማጮች፣ ይህንን ዜና አስመልክቶ ዝርዝር ዘገባ አለን። አንድ የአልጄሪያ ወታደራዊ ማጓጓዣ አውሮፕላን ዛሬ ወድቆ በትንሹ 257 ተሳፋሪዎቹ ማለቃቸውን የሀገሪቱ መከላከያ ሚኒስቴር አስታወቀ። ባለስልጣናት በገለጹት መሰረት አውሮፕላኑ ከተነሳ ጥቂት ጊዜ በኋላ የወደቀው ከዋና ከተማ ከአልጀርስ ደቡብ ምዕራብ 25 ኪሎ ሜትር ርቀት ላይ ከሚገኘው ከቦፋሪክ ጦር ሰፈር አቅራቢያ ነው። ከሰለባዎቹ መካከል 247ቱ ተሳፋሪዎች ሲሆኑ 10ሩ የአውሮፕላኑ ሰራተኞች ናቸው ተብሏል። ማንነታቸውን ለመለየት አስክሬኖቻቸው ወደ ኤን ናዳጃ ወታደራዊ ሆስፒታል ተወስዶ ምርመራ እየተካሄደ መሆኑን የመከላከያ ሚኒስትሩ ጨምሮ ገልጿል። በደቡብ አፍሪካ የዘር እኩልነት ለማምጣት ያለ ድካም ያለ ፍርሃት እንዲሁም በግላቸው ብዙ ዋጋ ያስከፈላቸውን ትግል በማካሄድ የሚታወቁት ዊኒ ማዲካዚጋላ ማንዴላ ከህልፈታቸው በኋላ ህዝባቸው በጀመሩት ትግል ለመቀጠል ቃል በመግባት የክብር አሸኛኘት እየተደረገላቸው ነው። የዊኒ ማንዴላ ባለፈው ሳምንት በ81 ዓመታቸው ከዚህ ዓለም በሞት መለየት የዘር መድሎውን ከደቡብ አፍሪካ ለማጥፋት ለረጅም ጊዜ ተካሄደው እና ለሀገሪቱ የተለያዩ ብሔረሰቦች እኩልነት ያስገኘውን ትግል ዳግም እንዲታወስ አድርጓል። በመጨረሻም የሩሲያ ኃይሎች ወደ ሶሪያ የሚተኮሱ ማናቸውን ሚሳይሎች አየር ላይ ቀልበው ይጥላሉ ሲሉ በሊባኖስ የሩሲያ አምባሳደር ከተናገሩ በኋላ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ መልስ ሰጥተዋል። ሚሳይሎቹ እየመጡ ስለሆነ ሩሲያ መዘጋጀት አለባት ብለዋል ፕሬዚዳንት ትራምፕ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና የካቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
Gabina VOA, let's cross boundaries together.
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጀመሪያው ዘገባችን እናልፈው። የኢትዮጵያን የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለመቃኘት ያለመ ረቂቅ ህግ በዛሬው ዕለት በህግ አርቃቂው ኮንግረስ የውጭ ጉዳዮች ኮሚቴ ፊት ቀርቦ ድምጽ እንዲሰጥበት ሙሉ በሙሉ ስምምነት ተደርሶበታል። በዛሬው ዕለት ለሙሉ ኮሚቴው ከቀረቡት 9 ረቂቅ ህጎች አንዱ የሆነው ውሳኔ 128 በኒው ጀርሲው ኮንግረስማን ክሪስ ስሚት እና ከ50 በላይ የኮንግረስ አባላት የደገፉት ነው። ሄኖክ ሰማስጌር ሂደቱን ተከታትሎ የሚከተለውን አጠናቅሯል። ዝግጅታችን ይቀጥላል። የኢትዮጵያን የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለመቃኘት ያለመ ረቂቅ ህግ በዛሬው ዕለት የህግ አርቃቂው የኮንግረስ የውጭ ጉዳዮች ኮሚቴ ፊት ቀርቦ ድምጽ እንዲሰጥበት ሙሉ በሙሉ ስምምነት ተደርሶበታል። ይህን የተመለከተ ዘገባ አለን። ሄኖስ ሰማርጌር ነው ያጠናቀረው። በቴክኒክ ችግር ምክንያት ነው ያዘገየንባችሁ። ወደ ዘገባው እንለፍ።
Those in favor say aye.
የምትስማሙ አይ በሉ።
አይ
Those opposed, no.
የምትቃወሙ no.
In the opinion of the chair, two-thirds being in the affirmative, the rules are suspended, the resolution is agreed to, and without objection...
በሊቀመንበሩ እሳቤ ከሶስት አራተኛ በላይ የሚሆኑት ስለተስማሙ ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሠረት ታልፈው ውሳኔው ጸድቋል።
በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለማገዝ ያለመ እንደሆነ በመቅድሙ የተቀመጠው ውሳኔ 128 በዩናይትድ ስቴትስ ኮንግረስ የሕግ መምሪያው ምክር ቤት ያለምንም ተቃውሞ በትናንትናው ዕለት ሲጸድቅ ነው የሰማ ነው። ማምሻውን በካፒታል ሂል የተሰባሰቡ ኢትዮጵያውያን ውሳኔውን ሲሰሙ በአዳራሹ ውስጥ በልልታና በደስታ ምላሻቸውን ሰጥተዋል። በውጭ ወደ አዳራሹ ለመግባት ለሰዓታት የተሰለፉ ለመግባት ግን እድሉን ያላገኙ እርስ በርስ እየተቃቀፉ እንኳን ደስ ያለህ እንኳን ደስ ያለሽ መባባል ጀመሩ።
Really? Fabu?
በዲሞክራቶቹና በሪፐብሊካን አባላት ድጋፍ የጸደቀው ውሳኔ በኢትዮጵያ በአጠቃላይ የሚታዩ ያላቸውን የመብት ጥሰቶችና የዴሞክራሲ አስተዳደር በደሎች የዘረዘረና በአማራና በኦሮሚያ ክልል የደረሱ የሚላቸውን ግድያዎች የሚያወግዝ ነው። ሕጉን ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ውሳኔው ለድምፅ ከመቅረቡ በፊት የኢትዮጵያ መንግሥት የሰብአዊ መብት ይዞታውንና አስተዳደሩ የቆመላቸው መርሆችም እንደዚሁ የዜጎችን ጥቅም የሚያስከብሩ እንዳልሆኑ ገልጸዋል። ውሳኔው አሉ ክሪስ ስሚት በስድስት የሰብአዊ መብት ድርጅቶች ድጋፍ የተሰጠውና የመብት ጥሰቶች የተዘረዘሩበት ነበር ብለዋል።
We know Ethiopia has faced largely peaceful and sustained protesters in Oromia and Amhara regions of the country. They were led by youth seeking opportunity.
ኢትዮጵያ የፖለቲካ ለውጥና የምጣኔ ሀብት ተሳትፎ ድል በጠየቁ ወጣቶች በተለይ በአማራና ኦሮሚያ ክልል ለረጅም ጊዜ የዘለቁ ሰልፎች እንደተካሄዱባት የመብት ድርጅቶቹ በድጋፍ ደብዳቤያቸው አስቀምጠዋል። መንግስቱ ግን ከልክ ያለፈ ኃይል በመጠቀም ከ1000 በላይ ዜጎቹን ገሏል።
በትናንትናው ዕለት የኦክላሆማው ሴናተር ጄምስ ኢንሆፍ በዋሽንግተን የፖለቲካ ክበቦች በሚነበበው ዘ ሂል ላይ ባሳተሙት ጽሑፍ ውሳኔ 128ን የምክር ቤቱ አባላት ውድቅ እንዲያደርጉት ጠይቀው ነበር። ለዚህም የሰጡት ምክንያት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድና አስተዳደራቸው ለውጥ እንዲያመጡ እድል እንስጥ የሚል ነበር። ኢትዮጵያ በለውጥ ሂደት ላይ በመሆኗ ውሳኔ 128ን ማጽደቅ ተገቢ ያልሆነና ጊዜውን ያልጠበቀ ነው ሲሉ ለኮንግረስ አባላት ደብዳቤ ጻፉት። ሌላኛው ሰው ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ናቸው። የኒው ጀርዚ ኮንግረስማን ክሪስ ስሚዝ ትናንት ማምሻውን ባደረጉት ንግግር በኢትዮጵያ የሚመጡ የአመራር ለውጦች ለሕዝቡ ያመጡት ፋይዳ ከዚህ በፊት አልታየም ብለዋል።
Ethiopia's previous transfer of power indicate that leadership change is often followed by unfulfilled promises.
በኢትዮጵያ የስልጣን ሽግግርን ተከትሎ በተፈጠሩ ሁኔታዎች የተረዳነው ብዙ ቃል የሚገባና የተገቡት ቃላት ግን የማይሟሉባቸው እንደሆኑ ነው። ተቃዋሚዎችን ለውይይት እየጠሩ በጎን ስልጣን ማጠናከር ነው ስራቸው። ይሄ ዳግም ሊፈጠር አይችልም። ስለዚህ ይህ ውሳኔ በእያንዳንዳችን የሕዝብ ተወካዮች ሊደገፍ ይገባዋል።
በአዳራሹ ዙሪያ ኢትዮጵያውያን በውሳኔ 128 መጽደቅ ደስታቸውን ሲገልጹ ታይተዋል። ኢትዮጵያውያኑ የዘርና የፖለቲካ ልዩነቶቻቸውን አቻችለው ለጋራ ግብ መስራታቸውን ነው የሚናገሩት፣ በድርጅትም እንደ ግለሰብም። ውሳኔው በሀገራቸው ፖለቲካና አስተዳደር ምን አይነት ለውጥ ያመጣል? በአዳራሹ ዙሪያ የተሰባሰቡ እንደዚሁም በውጭ የነበሩትን አስተያየት ሰብስቤያለሁ። ቀዳሚው ቴዎድሮስ ትርፌ ናቸው። በሰሜን አሜሪካ የአማራ ማህበር ወኪል ሲሆኑ በአጠቃላይ የአማራ ድርጅቶችን በሰሜን አሜሪካ የሚያስተባብረው አድማስ አካል ናቸው።
The goal is, you know, take this energy that we have from this passage of this House Resolution 128 and get more co-sponsors for the Senate resolution so we can get it over the hump.
ግባችን በዚህ የህግ መምሪያው ምክር ቤት ውሳኔ 128 ማለፍ ያገኘነውን ኃይል ይዘን በሴኔቱ የቀረበው የውሳኔ ሐሳብ እንዲያልፍ አጋር በማፈላለግ እንሰራለን። ከዛም በተጨማሪ ውሳኔው ያካተታቸው የመፍትሄ ሐሳቦች በመንግስቱ ተግባራዊ እንዲሆኑ ከኮንግረስ አባላት ጋር አብረን እንሰራለን። የውጭ ጉዳይ መስሪያ ቤቱ እንዲተገብረው፣ USAID እንዲተገብረው፣ የገንዘብ ሚኒስቴርም እንዲሁ ተግባራዊ እንዲያደርግ እንሰራለን። የኢትዮጵያ መንግስትም ቢሆን በበኩሉ እንዲያስተካክል የቀረቡ ሐሳቦችን ተግባራዊ እንዲያደርግ እንሰራለን። ይህንንም ለኮንግረስ አባላት በማሳወቅ እንሰራለን።
አለፈለ
ግርማ ታደሰ ማለት ወኪ የመጣው ድርጅት ኦሮሞ አድቮኬሲ አሊያንስ ነው። ከመጀመሪያ ጀምሮ አክቹሊ ስራ የጀመረው ከ2015 ጀምሮ ነው። በተለይ መጀመሪያ ህዝብ መገደል ሲጀምር 2015 ላይ ድምጽ በማስተባበር ነበር ኮንግረስ ሪች አውት እናደርግ ነበረው። ያኔ ብዙም አናቅ ምን ይደረግ እንደሚችል፣ ግን በኋላ ላይ ሴኔት ሪዞሉሽን ተጀመረ። ከዛ ወደ ሃውስ ሄደ እና ከረጅም አመት ከምን ከኦልሞስት 2 አመት ስራ በኋላ ይሄ ስራ ደግሞ እኛ ብቻ ሳንሆን የተቀናጀ ስራ ለምሳሌ የአማራ አሶሲሽን ኦፍ አሜሪካ የሚባል፣ የሂማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ሌሎች የኦሮሞ ኮሚኒቲዎች፣ የተለያዩ ከኦሮሞ ኮሚኒቲና ሌሎች የኢትዮጵያ ኮሚኒቲዎች እኛንም ጨምሮ ኦሮሞ አድቮኬሲ አሊያንስን ጨምሮ በጋራስ በቅንጅት ስንሰራ ነበር ከስፖንሰር ካደረጉት ሴናተሮችና ሃውስ ሪፕሬዘንታቲቭስ ጋር እና በጣም የረጅም ጊዜ ስራ በጣም የተቀናጀ ስራ ብዙ ነገር የተማርንበት ነው። ግን ዛሬ በመሳካቱ በጣም እድለኛ ነን እና ደስ ብሎናል።
ስሜ መስፍን እባላለሁ። የምኖረው ቨርጂኒያ ነው። ዛሬ ደስ ያለኝ ምንድነው፣ ለብዙ ጊዜ በሀገራችን ውስጥ የሰብአዊ መብት ጥሰት አለ ብለን እዚህ ስንጮህ ለአሜሪካ ኮንግረስ ብዙዎቹ አይሰሙንም ነበር። ዛሬ አዳምጠውን ኤችአር 128 በማሳለፋቸው ትልቅ ደስታ ተሰምቶኛል።
የመጣሁት እንትን ነው፣ አባቴንም ሰፖርት እንዳደረገው ነው እና እኔም እንትና ሀገሬን ፍሬንድ የሆን ፈልጌ ነው።
አመሰግናለሁ።
ታዘበው አሰፋ እባላለሁ። የአማራ ዲሞክራሲያዊ ኃይል የውጭ ጉዳይ ሰብሳቢ ነኝ። በእኛ በኩል ያለን አቋም በመጀመሪያ በጣም ደስተኛ ነን። ደስተኛ የሆንበት ዋና ምክንያት ወያኔን እኛ የምንታገለው ገዳይ ነው፣ በዝባዥ ነው፣ ጨቋይ ነው፣ ግፈኛ ነው ብለን ነው ወንድሞቻችን በረሃ ወርደው የሚታገሉት። ያንን ደግሞ ዛሬ ተሰደን በምንኖርበት ሀገር በዓለም ታላቅ የሚባለው አሜሪካ በህዝብ ተወካዮች ዘንድ በሙሉ ድምጽ የወያኔን ስርዓት የሚያደርገውን በደል ግፍ ተረድተው ለወያኔ ስርዓት ቮት ኦፍ ኮንፊደንስ አሳጥተውታል። የአሜሪካ ህዝብ በቃ የወያኔ ስርዓት በኢትዮጵያ ህዝብ ላይ የሚያደርገውን ነገር እናውቃለን እንደማለት ነው ዛሬ የተሰጠው ቦታ።
እስከዳድረስ ይባላል። የመጣሁት ከአድማስ ሎክ ቦድ ነው። አድማስ ማለት ደግሞ የአማራ ድርጅቶች እና ማህበራት ስብስብ ነው። ከዛ ነው የመጣሁት። እኔ በጣም ደስ ብሎኛል በመጽደቁ፣ ምክንያቱም የለውጡ ሂደት መጀመሩ ነው ገና። ስለዚህ ይህ በመጽደቁ ደስ ብሎኛል።
ምን ለውጥ ያመጣል ብላችሁ ታስባላችሁ እንደ ድርጅት? በግለሰብ አንቺ ደግሞ?
በግለሰብ ደረጃ አማስበው የሚያመጣው ለውጥ፣ ምክንያቱም እኛ ከሀገራችን ውጭ ያለን ኢትዮጵያውያኖች፣ ሀገራችን ውጭ ብንሆንም ሀገራችን ውስጥ ያሉ ኢትዮጵያውያን እየታገሉ ያሉትን ትግላቸውን እናውቃለን። በየቀኑ እየሞቱ ነው፣ እየተሰቃዩ ነው፣ እየተጋረፉ ነው። ስለዚህ የሂውማን ራይትስ አጠባበቅ በሌላው በሁሉም ዓለም ላይ ያለው ወገኖቻችን ላይ እኛ እዚህ ሀገር ኤክሰርሳይዝ እያደረግ ነው ያለ ነው። እዛም እንዲሆን ስለምንፈልግ ይሄ እሰ ፕሮሰስ መጀመሩ ነው። ስለዚህ ለሁላችንም ይጠቅማል ብዬ አስባለሁ።
የውሳኔ 128ን ሀሳብ ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ከዚህ በፊት እንደተናገሩት ውሳኔ 128 ለኢትዮጵያ መንግሥት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው ብለው ነበር። ሌሎች እንደዚህ ነው የሚያዩዋችሁ የሚል መልእክት ያስተላልፋል። ዓላማውም ራሳቸውን ፈትሸው ማሻሻያዎች እንዲያደርጉ ነው ማለታቸው ይታወሳል።
ሄኖክ ለዘገባው እናመሰግናለን። ወደ ቀጣዩ ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ሕግ የ114 ተከሳሾችን ክስ ማቋረጡ ታወቀ። ከእነዚህም መካከል ሁለቱ የዋልድባ ገዳም መነኮሳት እንደሚገኙባቸውም ተረጋግጧል። መለስካቸው አመሃ ዝርዝሩን ይዟል።
ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባስገባው ደብዳቤ የ114 ተከሳሾች ክስ እንዲቋረጥ መወሰኑን አስታውቋል። 114ቱ ተከሳሾች በሙሉ በተለያየ የሽብር ወንጀል የተጠረጠሩ ሲሆኑ ከእነዚህም መካከል የዋልድባ ገዳም መነኮሳቱ አባ ገብረ ኢየሱስ ኪዳነ ማርያምና አባ ወልደ ሥላሴ ወልደ ሃይማኖት ይገኙበታል። ክሳቸው እንዲቋረጥ የተደረገላቸው እነዚህ ሰዎች ከዚህ በፊት ሲደረግ እንደቆየው ከእስር እንደሚፈቱ አቃቤ ሕግ መግለጹንም ምንጮች ይናገራሉ። ከሁለቱ መነኮሳት ጋር በአንድነት የተከሰሱት የአቶ ነጋ ዘላለም ጠበቃ አቶ አለልኝ ምህረቱን ተወሰነ በተባለው ውሳኔ ላይ ያላቸውን መረጃ ጠይቄያቸዋለሁ።
ለጊዜው እንግዲህ ከፍርድ ቤቱ ጽሕፈት ቤት ያረጋገጥኩት መነኮሳቱ የተከሰሱበት በመነሻገር ወልደ ሚካኤል መዝገብ ሶስት ሰዎች ቀርተው ነበር። እነሱ ሙሉ በሙሉ ክሳቸው እንደተቋረጠ አረጋግጫለሁ። ሁለቱ መነኮሳት እና አቶ ነጋ ዘላለም ናቸው። በሌላ መዝገብ እና አስቻለው ደሴ በሚል መዝገብ ሁለት ሰዎች ክሳቸው እንደተቋረጠ አረጋግጫለሁ። ሌሎችም ያው እንደተቋረጠ ተነግረዋል፣ ግን ለጊዜው ነው ያረጋገጥኩት የእነዚህም ብቻ ስለሆነ ነው። እኔ በርካታ ደንበኞች አሉ። እነሱ ክስ ተቋርጦ እንደሆነና እንዳልተቋረጠ ጠይቄ ነበር። ስለ መቋረጡ የመጣ ደብዳቤ አለመኖሩን ከፍርድ ቤት ባዶች አረጋግጫለሁ። ምናልባት እንግዲህ ዛሬ የደረሰው ደብዳቤ ሙሉ በሙሉ ይሁን አይሁን ያረጋገጥነው ነገር ስለሌለ ነገንም እንጠብቃለን።
በተመሳሳይ በሽብር ወንጀል ተጠርጥረው ከተያዙና በሌላ መዝገብ ከተከሰሱ ሰዎች መካከልም ዛሬ ክሳቸው እንደተቋረጠ የተነገራቸው እንዳሉም ከተከሳሾቹ ጠበቆች አቶ ወንድሙ ይብሳ ለቪኦኤ አስረድተዋል።
ተፈቱ ከተባሉት ውስጥ ይሁኑ አይሁኑ በግልጽ አላየሁትም። ነገር ግን አቶ ሀብታሙ በየነ አመንቴ ከወለጋ አካባቢ ታዙ ኦሮሞዎች ናቸው። በእነሱ መዝገብ ከተከሰሱት ውስጥ የአምስቱ ሰዎች ስም ዝርዝር ክሱ እንደተቋረጠ በችሎት ላይ ተነግሮናል። ከእነዚህ ክሳቸው ከተቋረጡት ውስጥ አንደኛ አቶ ተስፋዬ አበበ፣ ሁለተኛ አቶ ብልሱማ ፍቃዱ፣ አቶ ጎንፋ መከርና አራተኛ አቶ ዋክቶላ ኃይሉ፣ አምስተኛ ጫላ ያደቴ ቡልቱም የተባሉታ ክሳቸው ተቋርጠዋል። የተቀሩት ደግሞ አራት ሰዎች ናቸው። አሁን በዚህ መዝገብ ቁጥር ወደ 14 ነበሩ። ቀደም ሲል ሌሎቹ ተፈርዶባቸዋል እንከላከልም ተብሎ። አሁን ከነዚህ ውስጥ አራት ሰዎች ይቀራሉ ማለት ነው። እነዚህ አምስቱ ዛሬ ክሳቸው የተቋረጡ ከነዚህ ከተባሉት ውስጥ ሆናሉ ብዬ ነው።
በተመሳሳይ ወንጀል ተከሰው ከተፈረደባቸው መካከል እስከ ዛሬ ከጥቂቶቹ በስተቀር የተፈቱ የሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባ እንሄዳለን። የፊደል ገበታ ተዘርግቶ ሀ ሁ መቆጠር ከተጀመረ 100 ዓመት ሞላው። ይለናል የሬዲዮ መጽሔት ተባባሪ አዘጋጅ ንኩሴ አክሊሉ ከአዲስ አበባ። ይህ የፊደል መቶኛ ዓመት ባለፈው ሳምንት አዲስ አበባ ውስጥ ሲከበር የዚህ ጀማሪ የነበሩት የሟቹ የቀኝ አዝማች ተስፋ ገብረስላሴ ልጆችና ቤተሰቦች በስፍራው ተገኝተው ነበር። ስም ከመቃብር በላይ ይሏል ይኸው ነው በማለት የበዓሉ ታዳሚዎች አድናቆታቸውን ገልጸዋል። የንጉሴ አክሊሉ አጠር ያለ ዘገባ ነው።
እውቀት ይስፋ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ። ይህ ኃይለ ቃል ከተነገረ ባለፈው የካቲት 22 ቀን 2010 ዓመተ ምህረት አንድ ምዕተ ዓመት ተቆጠረ። መቶ የዚህ ታሪክ ባለቤት አበብዙሃን ቀኝ አዝማች ተስፋ ገብረስላሴ ናቸው። ከዛሬ መቶ ዓመት ወዲህ በተስፋ የፊደል ገበታ ፊደል ያልቆጠረ፣ ወንጌል አንብቦ ዳዊት ያልደገመ እና በዛውም ወደ ዘመናዊ ትምህርት ያልተሸጋገረ ማን ነው ብለን ብንጠይቅ አግባብ ነው። ያነበበ ዕውቀትን ጠገበ፣ ድንቁርናን ክዶ ወደ ዕውቀት ተሳበ፣ የጥበብን ገጿን ለማየት ቀረበ የተሰኘው ስንኝ ለኢትዮጵያ ታሪኳ ነው መልኳ በተሰኘው መጽሐፍ ላይ የሰፈረውም እንደው በቀጥታ ቀኝ አዝማች ተስፋ ገብረ ስላሴን የሚመለከት ይመስላል። ቀኝ አዝማች ተስፋ መቼም በሀገራችን እንደሚባለው አንዱ ለመጣፍ አንዱ ለወናፍ እንዲሉ ልክ የዛሬ መቶ ዓመት ከእጽዋት የቀለም ዱቄት አዘጋጅተው ቀምመውና በጥብጠው ከመቃ እንጨት ደግሞ ብዕር ቀርጸው በወረቀት ላይ ፊደል በመጻፍ በካርቶን ላይ እየለጠፉ በማቅረብ ሚሊዮኖችን ከመሐይምነት ነፃ ያወጡ፣ የእውቀትን ብርሃን የፈነጠቁ ታላቅ የአገር ባለውለታ ናቸው። ይኸው ቀኝ አዝማች ተስፋ ገብረ ስላሴ ፊደል መቅረጽ የጀመሩበት መቶኛ ዓመት ባለፈው መጋቢት 22 ቀን 2010 ዓ ም በአዲስ አበባው ራስ አምባ ሆቴል ብዙዎች በተገኙበት ተከብሯል። አቶ ጥበበ ተስፋ ገብረ ስላሴ
የቅዳሜ ዓመት በዓል የተዘከረው የአንድ መቶኛው የተስፋ ገብረ ስላሴ ዘብሔረ ቡልጋን የፊደል ገበታን የሚገልጽ ነበረ። ከግራ በኩል ከሀ እስከ ፐ፣ በቀኝ በኩል አቡጌዳ፣ መሀል ላይ መልእክተ ዮሐንስ ሆኖ
ገበታው ላይ ማለት ነው።
ገበታው ላይ የፊደል ገበታው ላይ ከበታችሁ በፊት ደግሞ አሳጣሪ ፊደሎች እንድንለው አሟራያኖቶ የሆኑት ይሄንን እንግዲህ የአንድ መቶኛ ዓመቱን የተመሰረተበትን ነው። ተስፋ ገብረ ስላሴ ይህንን ፊደሉ ታትሞ በማህተም ማለት ነው፣ በማህተም በእጅ ሳይጻፍ በማህተም ታትሞ ፊደሉ በእጅ ተለቅሞ ታትሞ የተመሰራጨት የተጀመረው የካቲት 22 ዓመተ ምህረት ነበር። አሁን እስካለንበት እንግዲህ 2010 100 ዓመት ሞላው ማለት ነው። ይኸውም ደግሞ እንዳጋጣሚ ሆኖ የእናታችን የእሳቸው ባለቤት የወይዘሮ አለሚቱ ንጉሴ አድገህ 100 ዓመታቸው ጥቅምት ላይ ስለተከበረ ይህንን አያይዘን ሁለቱን ያው በ2010 ነው ሁለቱም ራስ አምባ ሆቴል በሚገኘው ቀበና በቅድስት ስላሴ ቤተ ክርስቲያን ቀሳውስቶች፣ መዘምራኖች እንዲሁም ሌሎች የበገና ደርዳሪዎችና ዜማዎች ተከብሮ ውሏል።
አቶ ተስፋ ገብረ ስላሴ ብዙ መጽሐፍት ነው ያተሙት። በቁጥር ይሄን ያህል ብሎ ማለት ይቻላል?
በጠቅላላ የምንለው ከ300 በላይ ነው። ነገር ግን ከዚህ ቀደም የታተመው ወደ 500 በላይ ነው። አንዳንዱ ደግሞ ተፈላጊነት ሳይኖረውና ገበያ ላይ ለመዋል ያልቻለው አሉ። ለምሳሌ እኛ ጋር በጣም ተፈላጊ ያለው እንደ ተአምረ ኢየሱስ፣ እንደ ተአምረ ማርያም፣ መጽሐፈ ቅዳሴ፣ እነ መጽሐፈ ግጻዌ፣ እነዚህ የመሳሰሉ ትልልቆቹ አሉን። እኛ ጋር ድርሳነ ሚካኤል፣ እነሱ አሉ። መልካም መልኮች በሙሉ አሉን።
በሙሉ ድርሰቶቹ ላይ አታሚው ተስፋ ገብረ ስላሴ ይላል እንጂ የደራሲያን ስም አይጠቀስም።
እዛ ላይ እውነት ነው። እኔም ብዙ ጊዜ የማየው ላይ ብዙ ጊዜ ላይ እኔም ብዙ ጊዜ እየጠየቅኩት ነው። ግን እዛ ላይ የሚያስረዳኝ እንግዲህ ለወደፊቱ ልክ ነው።
አመሰግናለሁ። አቶ ጥበበ ተስፋ ገብረ ስላሴ፣ እናት ኢትዮጵያ ይህን ስነ ምግባር አይታ ተመልክታ ወደ ፈጣሪዋ እጆቿን ዘርግታ ምስጋና ቀረበች ለፈጣሪ ጌታ። ይልቁንም አለች በታላቅ ደስታ፣ ወገኖቼ ግቡ በእውቀት ከእውቀት አዳራሽ ባለ ሶስት ዋልታ። ተስፋ ያዘጋጀው በመልካም ሁኔታ ምግቡ ተሰናርቷል በተርታ በተርታ በመላ ኢትዮጵያ በፊደል ገበታ ሁላችን እንመስክር በአደባባይ ቁመን የተስፋን አይምሮ ብሩህ ውጤት አይተን ተስፋ ገብረስላሴ ዘብሔረ ቡልጋ ባለውለታ ነው የማይዘነጋ የፊደላት ሆሄ ምን እንዳለው ዋጋ ታሪኩ ይዘከር በጠባ በነጋ በበዓሉ ላይ ከተሰራጨ አነስ ያለ መጽሔት ያገኘሁት ግጥም ነው። የተስፋ ገብረስላሴ ማተሚያ ቤት 4 ኪሎ አካባቢ የሚገኘው ማለት ነው። ከዚህ ቀደም ይፈርሳል ተብሎ ብዙ ክርክር ተነስተውበት እንደነበር እናስታውሳለን። በኋላ እንግዲህ ያው ለጊዜው ታሪኩ እንዳይጠፋ ያህል በመዘክርነት እንዲቆይ በመንግስት በኩል ተፈቅዶ ቦታው ላይ ነው ያሉት ባለቤቶቹ። እንግዲህ እነሱ የሚበቃውን ያህል አግኝተዋል አላገኙም? አካባቢው ለዚህ ሁኔታ አመቺ ሆኗል ወይስ ደግሞ በሌሎች ቤቶች እየተከበበ ጉዳት እየደረሰበት ነው? ይሄን ወደፊት ተመልሰን የምናየው ይሆናል። ለሁሉም ግን የአቶ ተስፋ ገብረስላሴ ስም ከመቃብር በላይ እንዲውል ልጆቻቸው ብቻ ሳይሆኑ እኛም ደቀ መዛሙርቶቻቸው ልንታገል ይገባል እላለሁ። አመሰግናለሁ።
ዓለም ከብረን ወቅባቡኝ ተውቀስ መናቸው መገብ አቤት የሚደሉ ገበታ አቤት የልጅነት ዝታ መጣ ድቅና ለከኢቴ ዱቀት የመገቡኝ ኔታ አልበልስኪ አሁ አልበልስኪ አሁ ጠሙስን ቆልሙናቼ ይደሌ ከቡያይ በቴቼ samaru benito i tell up the memory ah 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 idan sayachu malisaw yaanya lela usanabachu ne michankanya የዘመድ ሰላምታ ሲመጣ ደደብ መርዶ የመሰለኝ ሲደነግጥ ለፍ አምበብና በዛፍ ዋናው ቁም ነገር ሕይወቴ ቆሎ የሸበር ነበር አምበብና በዛፍ ዋናው ቁም ነገር
መቼም ፊደል ሲነሳ ሁላችንንም ይነካልና ነው የጸሐዬ ዮሐንስን ሙዚቃ ከፊደል መቶኛ ዓመት ጋር አያይዘን የጋበዝናችሁ። እንደምትወዱት ተስፋ እናደርጋለን። ፕሮግራማችን እንግዲህ በዚሁ ወደ መጠናቀቁ ነው። በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸሁት መስታወት አድራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየ ሞክቢል ያበሮ ነው። የጋቢና መሐንዲሳችንም አለ። እንግዲህ ጉዟችሁ መረ ይሁን ይያልን እንሰናበታለን። መልካም ምሽት። በነቆቁሶ እንገናኝ።
አይ ልጅነት የጠርሙ ስቆሎ ከፊደል ገበታ አውቀት የመገቡኝ የኔታ አሁን ማን ወሰደው ፊደል የውቀት ገበታ የመማሪያ ሀገር ዝመልክ የማደር አቤት የፊደሉ ገበታ አቤት የልጅነት ዝታ መታድ ቅና ለከቲቼ እውቀት የመገቡኝ የሌታ አልበልስኪ አሁ አልበልስኪ አሁ ጠሙስን ቆልሙናቼ ቢደር ከቡያይ በቲቼ ድንጋይ ላይ ያሰማሉኝ የሌታ አይጠፋም የመምር ላታ I'm going to go to the hospital. And the Nazarene.
ድንጋይ ላይ ስላሴ ይደንስልቆት ከየታ ሀገር ስር ድንጋይ ላይ ስላሴ
kun radio sagale americati